ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ትናንት በሕዝብ ተወካዮች ምክር ቤት ጸደቀ።
ያው የራሱ የሆነ ጥቅምም ጉዳትም አለው። የኑሮ ውድነቱ አከራይንም ይነካዋል፣ ግን በአንጻራዊነት ከተከራይ ደግሞ አከራይ ይሻላል በሚለው ስለዚህ ይህን አዋጅ በመልካም አየዋለሁ እንደ ተከራይ ሳስበው።
አንድ ተከራይ ተረጋግቶ ህይወቱን እንዲመራም ማህበራዊ ጉዳይም በትክክለኛ ያው እንድሳተፍም ያረጋል ብዬ ተስፋ አረጋለሁ ማለት ነው። ይህ መልካም ነገር ነው።
በአዋጁ ላይ አስተያየት የሰጡንን ነዋሪዎች ነበር ያደመጣችሁት። ይህንና ሌሎችንም የሀገር ውስጥና የውጭ ዘገባዎች ይዘን ቀርበናል። ረቡዕ መጋቢት 25 2016 ዓ ም ክብራትና ክብራን እንደምን አመሻችሁ። ሳስተናግዳችሁ የማምሸው እንግደወልኝ ነኝ። ለዓለም ዜናው ደረጀ ደስታ በስቱዲዮ ይገኛል። ፕሮግራሙን ከስቱዲዮ የሚያቀናብርልን ኤልያስ አማረ ነው። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ፕሮግራሞቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ ጋብዛለሁ። አሁን በቅድሚያ ወደ ዓለም ዜናው።
ጤና ይስጥልን። በድጋሚ አድማጮች እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። አይኤምኤፍ ኢትዮጵያ ለኢኮኖሚ መርሃ ግብሯ ድጋፍ እንዲያደርግላት ባቀረበችው ጥያቄ ላይ ለመነጋገር በአዲስ አበባ ያደረጉት ቆይታ ትናንት ማክሰኞ ካለ ስምምነት ተጠናቋል። በሮይተርስ የተጠናቀረውን አጭር ዘገባ ቆንጅታየ ታቀርበዋለች።
ሮይተርስ እንዳመለከተው የዓለም አቀፍ የገንዘብ ድርጅት ልዑካን ጉዞ ስምምነት ሳይቋጭ ማብቃቱ ኢትዮጵያ ለዓለም አቀፍ አበዳሪዎች መክፈል ላለባት የብድር ዕዳ የሚውል ገንዘብ እንዲያጥራት ያደርጋል። አይኤምኤፍ እንዳስታወቀው በአዲስ አበባ ውይይት ሲያደርጉ የከረሙት ልዑካን ተቋሙ የኢትዮጵያ መንግስትን የምጣኔ ሀብት መርሃ ግብር መደገፍ የሚችልበትን መንገድ ለመወሰን ጠቀም ያለ አዎንታዊ ውይይት አድርገዋል። ውይይቱ እንደ አውሮፓውያን የዘመን አቆጣጠር በዚህ በያዝነው ሚያዝያ ወር በዋሽንግተን ይቀጥላል ብሏል። ቀደም ሲል ቻይናን የማይጨምረው የበለጸጉት አበዳሪ ሀገሮች ስብስብ ዘ ፓሪስ ክለብ ኢትዮጵያ እስካለፈው የአውሮፓ መጋቢት 31 ቀን ድረስ ከአይኤምኤፍ ብድር የማታገኝ ከሆነ የብድር ዕዳዎቿን እስከሚመጣው 2025 ዓ ም እንደ አውሮፓውያን አቆጣጠር መክፈል እንዳይኖርባት የሰጠናትን የእፎይታ ጊዜ እንሰርዛለን ሲል ማስታወቁ የሚታወስ ነው። ይሁንና አበዳሪዎቹ ሀገሮች የጊዜ ገደቡ ባለፈው እሁድ ማለፉን ተከትሎ ያንን ውሳኔ ተግባራዊ ያደርጉ እንደሆነ ግልጽ አይደለም። ኢትዮጵያ ባለፈው 2023 ዓ ም ከቻይና ጋር የብድር ዕዳ ክፍያ እፎይታ ስምምነት ላይ መድረሷ የሚዘነጋ አይደለም። ኢትዮጵያ ከዓለም አቀፍ የገንዘብ ድርጅት አይኤምኤፍ ጋር የነበራት የኋለኛው የብድር ስምምነት እንደ አውሮፓውያን አቆጣጠር በ2022 መጨረሻ ላይ ካበቃ ወዲህ ከተቋሙ የፋይናንስ ድጋፍ አግኝታ አታውቅም። ባለፈው ታህሳስ ለ1 ቢሊዮን ዶላሩ ዩሮ ቦንድ የሚጠበቅባትን ክፍያ ሳትፈጽም የቀረች ሲሆን ይህም የቦንድ ክፍያ ያላጠናቀቀች ሶስተኛ የአፍሪካ ሀገር አድርጓታል። ለሁለት ዓመታት የዘለቀውን ጦርነት በሰላም ስምምነት የቋጨችው ኢትዮጵያ ኢኮኖሚዋ በከፍተኛ የዋጋ ግሽበት፣ የውጭ ምንዛሪ እጥረትና በውጭ ዕዳ ክፍያ መደራረብ እየተፈተነ ነው። የመንግስት አሃዛዊ መረጃዎችን የጠቀሰው የሮይተርስ ዘገባ እንዳመለከተው ያለባት የውጭ ብድር ዕዳ 28.2 ቢሊዮን ዶላር ደርሷል። በመጪው ታህሳስ ወር መክፈል ያለባትን የ1 ቢሊዮን ዶላር የቦንድ ክፍያ ይጨምራል።
ሱዳን 3 የሳተላይት ቴሌቪዥን ጣቢያዎችን አገደች። ሱዳን የሙያ ስነ ምግባር ያልጠበቁ ዘገባዎችን የሚያቀርቡና ፈቃዳቸውን ያላደሱ ያለቻቸውን 3 የአረብ ሳተላይት ጣቢያዎች ትናንት ማክሰኞ አግዳለች። የባህልና ማስታወቂያ ሚኒስትሩ ያገዳቸው ንብረትነታቸው የሳውዲ አረቢያ መንግስት የሆኑ አልአረቢያና አልሃዳት የተባሉ 2 የቴሌቪዥን ጣቢያዎችን፣ የተባበሩት አረብ ኤምሬትስ ንብረት የሆነ ስካይ ኒውስ የተባለ የዜና ማሰራጫ ነው። እርምጃው የተወሰደው ለሚፈለገው የሙያ ብቃት ቁርጠኝነትና ግልጽነት ባለመኖሩና ፈቃዳቸውን ባለማደሳቸው ነው ሲል የሱዳን ዜና አገልግሎት ሱና ዘግቧል። የሱዳን ጋዜጠኞች ቡድን በበኩሉ የሚኒስቴሩ እርምጃ የፕሬስ ነጻነትን የጣሰ ነው ሲል ተችቶታል። የሳተላይት ቻናሎችን መዝጋትና በሙያው የሚሰሩትን መገደብ ሙያዊ ስነ ምግባር የጠበቁ ሚዲያዎችን ድምጽ ከማጥፋት በተጨማሪ በአሉባልታና የጥላቻ ንግግሮች እንዲስፋፉ በር ይከፍታል ሲል ቡድኑ ማክሰኞ በላከው መግለጫ አስታውቋል። ሱዳን ለጋዜጠኞች ፈታኝ ሁኔታ ውስጥ ትገኛለች። እንደ አውሮፓ አቆጣጠር በ2023 የፕሬስ ነጻነትን ሁኔታ የሚከታተለው ድንበር የለሽ የጋዜጠኞች ቡድን ሱዳንን በመገናኛ ብዙሃን ነጻነት ከ180 ሀገራት 148ኛ ደረጃ ላይ አስቀምጧታል። በሁለቱ የሱዳን ጀነራሎች መካከል የተፈጠረው ግጭት ጋዜጠኞች ለገጠማቸው ብርቱ ፈተና አስተዋጽኦ ማድረጉንም የመገናኛ ብዙሃንና የፕሬስ ነጻነት ቡድኖች ገልጸዋል። ታይዋን ምስራቃዊ ግዛት ዛሬ ረቡዕ ማለዳ ከባድ ርዕደ መሬት ደርሶ ቢያንስ 7 ሰዎች ሲሞቱ ከ700 በላይ ቆስለዋል። በርዕደት መለኪያው ሬክተር ስኬል 7.2 ባስመዘገበው የመሬት መናወጥ ከባድ የኤሌክትሪክ ኃይል መቋረጥም የደረሰ ሲሆን በርካታ ህንፃዎችም ወድቀዋል። ከታይዋን ምስራቃዊ የባህር ዳርቻ 25 ኪሎ ሜትር ርቀት ድረስ ዘልቆ ተሰምቷል የተባለው ርዕደ መሬት በአገሪቱ በ25 ዓመታት ከደረሱት ሁሉ ከባዱ ርዕደ መሬት ነው። በርዕደ መሬቱ በማዕከላዊ ታይዋን አንድ ህንፃ ሙሉ በሙሉ ሲወድም 15 ህንፃዎች በከፊል ወድመዋል። ሌሎች 67 የሚሆኑት ደግሞ ጉዳት ደርሶባቸዋል። በተለይ ሁዋሊያን በተባለችው የምስራቅ ታይዋን ከተማ ብቻ ቢያንስ 26 ህንፃዎች ሙሉ ለሙሉ ወይም በከፊል ሲወድቁ ያዘመሙ ህንፃዎችም አሉ። በማህበራዊ መገናኛዎች የወጡ ምስሎች ሊወድቅ የደረሰ ህንፃ እንዲሁም በዋና ከተማይቱ ታይፔ የተነቃነቁ ህንፃዎችን ጨምሮ ከፍተኛ መዋቅራዊ ጉዳት መድረሱን አሳይተዋል። የነፍስ አድን ሰራተኞች ከህንፃዎች ፍርስራሽ ስር ተቀብረው መውጫ ያጡ ሰዎችን ለማትረፍ ሲረባረቡም ታይተዋል። ተራራማ በሆኑ አውራ ጎዳናዎች ላይ ቁልቁል የተንከባለሉ ቋጥኞች መንገድ በመዝጋታቸው በተፈጠረው የትራፊክ እክል በርካታ ሰዎች መውጫ አጥተዋል። ብዙዎቹ ነዋሪዎች ስለ አደጋው የደረሳቸው ማስጠንቀቂያ ባለመኖሩ በአገሪቱ የአደጋ ጊዜ ቅድመ ማስጠንቀቂያ ስርዓት ላይ ጥያቄዎች ተነስተዋል። በሚቀጥሉት 4 ቀናት ከ6.5 እስከ 7 የሚደርስ ተከታታይ ርዕደ መሬት እንደሚኖር ማዕከላዊ የአየር ሁኔታ አስተዳደር አስጠንቅቋል። በደሴቲቱ የደረሰው ርዕደ መሬት አጎራባቾቹ ጃፓን፣ ፊሊፒንስ እና አንዳንድ የቻይና ክፍሎች ድረስ ዘልቆ የነዘራቸው መሆኑም ተሰምቷል። ታይዋንን እንደ አውሮፓ አቆጣጠር በ1990 ዓ.ም የመታት በሬክተር 7.6 ያስመዘገበው ርዕደ መሬት 2400 የሚጠጉ ሰዎችን መግደሉ ይታወሳል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የእስራኤል ጦር በጋዛ 7 የእርዳታ ሰራተኞችን የገደለው የአየር ድብደባ ከባድ ስህተት ነው ሲል ዛሬ ረቡዕ በሰጠው መግለጫ አስታውቋል። የእስራኤል ወታደራዊ አዛዥ ሌተናል ጀነራል ሄርዚ ሃሌቪ ወርልድ ሴንትራል ኪችን የተሰኘው የእርዳታ ቡድን አባላት የተገደሉበት ጥቃት በሌሊት ማንነትን ባለመለየት የተፈጠረና በጣም ውስብስብ በሆኑ የጦርነት ሁኔታዎች ውስጥ የተከሰተ ነው ብለዋል። ከወርልድ ሴንትራል ኪችን መስራች ሆሴ አንድሬስ ዛሬ ረቡዕ በኒውዮርክ ታይምስ ታትሞ ባወጡት ዘገባ እስራኤል እንቅስቃሴያቸው በእስራኤል መከላከያ ሰራዊት በሚታወቅና ግልጽ ምልክት በተደረገባቸው ተሽከርካሪዎች ላይ ቀጥተኛ ጥቃት አድርሳለች ብለዋል። አንድሬስ ጥቃቱ የሰብአዊ እርዳታን ተስፋ አስቆራጭ ወደሆነ ደረጃ የሚያወርደው ፖሊሲ ውጤት ነው ሲሉ በእስራኤል ሐማስ ጦርነት ከፍተኛ እርዳታ ለሚሹ ፍልስጤማውያን እርዳታ ለማድረስ ወደ ጋዛ ለመግባት የተቸገሩ የሰብአዊ ድርጅቶችን ቅሬታ በማጣቀስ ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት ማክሰኞ አመሻሹ ላይ ባወጡት መግለጫ በጥቃቱ እጅግ የተቆጡና ልባቸው የተሰበረ መሆኑን ገልጸዋል። በጦርነት መካከል ለተራቡ ሰላማዊ ሰዎች ምግብ እየሰጡ ነበር። ደፋሮችና ከራስ ወዳድነት ነጻ የሆኑ ነበሩ። የእነርሱ ሞት አሳዛኝ ነው ሲሉ ባይደን በመግለጫቸው ተናግረዋል። ዩናይትድ ስቴትስ መሪዎች ትናንት ማክሰኞ ጥቃት ከሌሎቹ ጥቃቶች ተነጥሎ እንደማይታይ ገልጸው እስራኤል እጅግ ለተቸገሩ ሲቪሎች እርዳታ ማድረስ የሚሞክሩ የእርዳታ ሰራተኞችን ደህንነት ለመጠበቅ በቂ ጥረት አላደረገችም ብለዋል። በመጨረሻም የዩናይትድ ስቴትስ ጠቅላይ ፍርድ ቤት የቀድሞው ፕሬዚደንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር 2020 ምርጫ ውጤትን ለመቀለበስ በመሞከር አሲረዋል የሚለው ክስ ሊቀርብባቸው ይችላል ወይስ አይችልም የሚለውን ክርክር በዚህ ወር ያዳምጣል። ይህን ክርክር ተከትሎ በጠቅላይ ፍርድ ቤቱ የሚሰጠው ውሳኔ በአራት ችሎቶች የቀረቡ 91 ወንጀሎች ክሶችን ጨምሮ የሪፐብሊካንን ፓርቲ ታሳቢ እጩ በሆኑት ፕሬዚደንት ትራምፕ ላይ በምርጫ ወቅት በተደቀኑባቸው የሕግ ተግዳሮቶች ላይ ተጽዕኖ ይኖረዋል። ትራምፕ ከተከሰሱባቸው ክሶች መካከል እንደ አውሮፓ አቆጣጠር ጥር 6 2021 በምክር ቤቱ የተቃጣውን አመጽ እንዲፈጠር በማነሳሳት ምርጫው ተጭበርብሯል የሚል የሐሰት መረጃ በማሰራጨትና የስለላ ሕግን በመጣስ የአገር መከላከያ መረጃን ሆን ብሎ ይዞ መቆየትን ያካትታሉ። የጆርጂያ ዩኒቨርሲቲ የፖለቲካ ሳይንቲስት ቻርልስ ብሎክ ለቪኦኤ እንደተናገሩት ዶናልድ ትራምፕ ዩናይትድ ስቴትስ ፕሬዚደንት ስልጣን ላይ እያለ በሰራቸው ነገሮች ከወንጀል ክስ ነጻ መሆኑን ለማሳየት እየሞከሩ ነው ብለዋል። ይሁን እንጂ በዚህ ጉዳይ ትራምፕና ጠበቆቻቸው ስልጣን ላይ እያለ የሚለውን ጥቅል አገላለጽ የሚያብራሩበት አግባብ ዋነኛው ጉዳይ ይሆናል ብለዋል። የትራምፕ ጠበቆች በይፋው የፕሬዝደንትነት ዘመናቸው በሰሩት ስራ መከሰሳቸው የአንድን ፕሬዝደንት ወይም የፕሬዝደንቱን ነጻነት ይጎዳል ሲሉ ይከራከራሉ። አንድ ከህዝብ የተሰበሰበ አስተያየት ግማሽ የሚሆኑትን ሪፐብሊካንን ጨምሮ 70% የሚሆኑት መራጮች በትራምፕ ያለመከሰስ ክርክር እንደማይስማሙ ያሳያል። ሪፐብሊካኖች ክሶቹ የፖለቲካ ጥቃት ናቸው ሲሉ፣ ሌሎች ደግሞ ፕሬዝደንት መከሰስ የለበትም የሚለውን አይቀበሉትም። በአቋማቸው ወደ ሁለቱም ፓርቲዎች በሚዋዥቁ ክፍለ ግዛቶች ውስጥ ወሳኝ የሆኑት ገለልተኛ መራጮች ትራምፕ ጥፋተኛ ሆነው ከተገኙ እሳቸውን የመደገፍ እድላቸው አነስተኛ ሊሆን እንደሚችል ባለሙያዎች አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ወልዴ፣ ፕሮግራሙን ከስቱዲዮ የሚቆጣጠርልን ኤልያስ አማረ፣ የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ፣ የማኅበራዊ ሚዲያ አሰናጃችን አበባየው ገበያው ነች። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ። አሁን በቀጥታ ለምሽቱ ወደ ያዝነው አብይ ርዕስ ዘገባችን እናልፋለን። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ትናንት በሕዝብ ተወካዮች ምክር ቤት ጸድቋል። አዋጁ የመኖሪያ ቤት ተከራዮች በተከራዩበት ቤት ውስጥ ቢያንስ ለሁለት ዓመት እንዲኖሩ የሚፈቅድ ሲሆን አከራይ በፈለገ ጊዜ የዋጋ ጭማሪ ማድረግ እንደማይችል ይደነግጋል። የአዋጁን መውጣት በመልካም ያነሱ አስተያየት ሰጪዎች አፈጻጸሙም አከራይንም ተከራይንም ባማከለ መንገድ መተግበር እንዳለበት ተናግረዋል። ኬኔዲ አባተ ዝርዝሩን ይዘዋል።
የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጁ እንዲወጣ ምክንያት የሆነው በየከተማው የሚስተዋለው ኢ ምክንያታዊ የቤት ኪራይ ጭማሪ በተለይ በዝቅተኛ ገቢ የሚተዳደሩ ዜጎች ተረጋግተው ኑሯቸውን እንዳይመሩ በማድረግ የቅሬታ ምንጭ በመሆኑ እንደሆነ በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትሩ ገልጸዋል። ሚኒስትሩ አቶ ተስፋዬ በልጅጌ የኑሮ ውድነትን እያባባሰ ያለው አንዱ ጉዳይም ይኸው የቤት ኪራይ መሆኑን ጠቅሰው ስለ ዓላማው ለምክር ቤቱ አስረድተዋል።
የረቂቅ አዋጁ ዋነኛ ዓላማ ግልጽና ተገማች የሆነ የመኖሪያ ቤት ክራይ አስተዳደር እንዲሁም የአከራይና ተከራይ መብት ሚዛናዊ በሆነ መልኩ የሚያስተናግድ ስርዓት መዘርጋት ነው።
በሕዝብ ተወካዮች ምክር ቤት ትናንት መጋቢት 24 ቀን 2016 ዓ.ም በአብላጫ ድምፅ የጸደቀው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ አነስተኛው የኪራይ ውል ጊዜ 2 ዓመት እንደሆነ ይደነግጋል። ሆኖም አዋጁ ከመውጣቱ በፊት በጽሑፍ የተደረገ የቤት ኪራይ ውል ዘመን በውሉ ላይ የተቀመጠው የውል ዘመን ይሆናል። አከራይ በማንኛውም በፈለገ ጊዜ የዘፈቀደ የኪራይ ዋጋ እንዳይጨምር የሚያግደው አዋጁ የኪራይ ዋጋ ጭማሪ ማድረግ የሚችለው በመንግስት የሚሰየመው ተቆጣጣሪ ተቆጣጣሪ አካል በአመት አንድ ጊዜ የኢኮኖሚና ሌሎች ነባራዊ ሁኔታዎችን ከግምት በማስገባት በሚወስነው ጭማሪ መሰረት እንደሆነ አመልክቷል። የቤት ኪራይ ውል ሳይጠናቀቅ ተከራይን ከቤት ማስወጣትና በአዋጁ ከተፈቀደው ሁኔታ ውጪ የዋጋ ጭማሪ ማድረግ እንደማይቻልም ተጠቅሷል። የአንድ ቤት ባለቤትነት በማናቸውም ህጋዊ ምክንያት ለሌላ ወገን ከተላለፈ የመኖሪያ ቤት ኪራዩ ውል ሊቋረጥ የሚችለው ለተከራዩ የስድስት ወር ማስጠንቀቂያ በመስጠት መሆኑም ተደንግጓል። አዋጁን በተመለከተ ለአሜሪካ ድምጽ አስተያየታቸውን የሰጡ የአዲስ አበባ ከተማ ነዋሪዎች በቤት ኪራይ ላይ ቁጥጥር ለማድረግ መንግስት ጣልቃ ገብቶ አዋጅ ማውጣቱን እንደሚደግፉ ገልጸዋል። ከቤት ኪራይ ጋር በተገናኘ ፍርድ ቤት እስከ መካሰስ መድረሱን የሚገልጸው ዳንኤል ገደፋው ከአስተያየት ሰጪዎቹ አንዱ ነው።
አከራይ ያው ዋጋ ከራሱ አንጻር ከኑሮም ከምንም ከራሳቸው ነገር አንጻር ኪራዩ በቂ አይደለም በሚል የኪራይ ጭማሪ ይደረጋል። እኔም በቅርቡ አንድ አከራይ ቤቱን ፈልጓለሁ ልቀቅልኝ፣ ኪራይ ጨምር አይደለም አክቻለሁ ያለው ቤቱን ልቀቅልኝ። አንዳንዴ አከራዮች ቤት ኪራይ መጨመር ሲፈልጉ አከራይን ቤት ፈልጋለሁ ልቀቅልኝ፣ ልኖርበት ነው፣ ልጄ ከውጭ ይመጣል፣ የተለያዩ ምክንያቶችን ያቀርባሉ። ይህ አከራይም እንድለቅለት ተናደረገኝ እና በፍርድ ቤት ነው እንደውም እሱ ክስ የመሰረተብኝ። የፍርድ አፈጻጸም እያለ ባለንበት ወቅት አሁን ደግሞ የመንግስት አዲስ አዋጅ አውጥቶ ትናንትና ሰምቻለሁ። ይህ ያው የራሱ የሆነ ጥቅምም ጉዳትም አለው። ያው የኑሮ ውድነቱ አከራይንም ይነካዋል፣ ግን በአንጻራዊነት ከተከራይ ደግሞ አከራይ ይሻላል በሚለው ስለዚህ ይህን አዋጅ በመልካም አየዋለሁ እንደ ተከራይ ሳስበው።
ሌላው የአዲስ አበባ ከተማ ነዋሪ አቶ ጎሳዬ አለሙም አስተያየታቸውን ሰጥተውናል።
እኔም አንድ እንደ ግለሰብ ተከራይ ነበርኩና ብዙ በቤት ክራይ በጣም ስቃይ እያየን ያለንበት ሁኔታ ነው ማለት ነው። በየጊዜ መጨመር፣ በየወሩ መጨመር፣ በየሶስት ወሩ መጨመር፣ እስከ ፍርድ ቤት ድረስ ክርክር የምንሄድበት ሁኔታዎቹ እያጋጠመን ያለበት ሁኔታ ነው ማለት ነው። ኢቭን ደግሞ ክራይ መጨመር ብቻ ሳይሆን አለ ጊዜው ውጡ የማለት ነገሮች ብዙ የኢኮኖሚም የማህበራዊ ጫናም ያመጣበት ሁኔታ አለ። ይህን ስንል ተማሪ ትምህርት ቤት ተመዝግቦ ትምህርቱን ራሱ እስከሚጨርስ ድረስ የማይጠብቁበት ሁኔታ አለ። ተማሪዎቹም ያንን ትምህርት የማቋረጥ እድሎቹም ያው በሰፊ እያጋጠመ የነበረበት ከተማ ነው ማለት ነው። ስለዚህ ይሄ መሆኑ በጣም መልካም ነገር ነው ብዬ ነው የማስበው። ኢቨን አንድ ተከራይ ተረጋግቶ ህይወቱን እንዲመራም ማህበራዊ ጉዳይም በትክክለኛ ያው እንድሳተፍም ያረጋል ብዬ ተስፋ አረጋለሁ ማለት ነው። ይሄ መልካም ነገር ነው።
ሆኖም አዋጁ አከራይንም ተከራይንም ባገናዘበ መልኩ ተፈጻሚ መሆን እንዳለበት አስተያየት ሰጪዎቹ ይገልጻሉ።
እኛ ሀገር እንደምታውቀው ደላሎች ናቸው የቤት ኪራይን የሚወስኑት። ደላሎች ደግሞ ሁሌም ያው ሰው ሲገባ ሲወጣ ስለሆነ የሚያተርፉት፣ ሰው እርግጥ ብሎ እንዲኖር ለረጅም ዓመት እንዲኖር አይፈልጉም። ስለዚህ ያው እንዳሁን ባለው አንጻር በዚህ የኑሮ ውድነት ኪራይም ደግሞ ሰው ተጨምሮበት በጣም አስቸጋሪ ስለሚሆን መሆኑ አዋጁ መውጣቱ ጥሩ ነው። ወደፊት ግን በዚህ መንገድ እስከ መቼ ነው ሁሌም ያው ሰዎችን አከራይን እንዳትጨምር ተከራይ እንዳትወጣ በማለት የቤት ችግርም ይፈታ አይመስለኝም። የአከራይና ተከራይ ምክንያቱም ያው ሰዎች ባፈሩት ቤት ንብረት ደግሞ የመጠቀም የመገልገል ተገቢውን የሆነ ዋጋ የማግኘት መብት አላቸው። ከዚህ በቃ መንግስትም በመሀል እንግዲህ መግባቱ ካልቀረ ያለውን የሁኔታ እያየ ሁለቱንም ሊያስማማ የሚችል የኪራይ ዋጋ ሊሆን ይችላል፣ በፐርሰንት ሊሆን ይችላል፣ እሱን እያደረገ በአከራይና በተከራይ መካከል ያለውን ሪሌሽንሽፕም መልካም ቢያደርገው የተሻለ ነው።
መንግስት በጣም በሁሉም ነገር የኑሮ ጫና ለማቃለል የሚያመጣው ስትራቴጂ መፍትሄዎች፣ እነዚህ ነገሮች በደንብ መቀጠል አለበት። ህብረተሰቡም በጣም ማገዝ አለበት። ለተከራዩም ለአከራዩም ያው ተግባብቶ ነገሮቹን ያው የኢኮኖሚ ሁኔታውን ባገናዘበ መልክ አዋጁ ትክክለኛ ተግባራዊ ከሆነ በጣም መልካም ነው። ለህዝባችንም ለሀገራችንም ትልቅ የኢኮኖሚ ጫና የሚቀንስልን ነው ብዬ ነው የማስበው ማለት ነው።
የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ስለ አዋጁ ለህዝብ ተወካዮች ምክር ቤት ሲያብራሩ አዋጁ የአከራይና ተከራይን መብት በማጣጣም የሚያስከብር መሆኑን ገልጸዋል። በሁለቱ መካከል አለመግባባት ከተፈጠረ በተቆጣጣሪው አካል በሚደረግ አስተዳደራዊ ፍትህ የሚቀርፍ እንጂ በቀጥታ ጉዳዩ በፍርድ ቤት እንደማይታይም ገልጸዋል። የመኖሪያ ቤት ኪራይ ውል በጽሁፍ ከተፈጸመ በኋላ በ30 ቀናት ውስጥ ቀርቦ መረጋገጥና መመዝገብ ያለበት ሲሆን ይህ ካልሆነ ውሉ እንዳልተደረገ ይቆጠራል። የቤት ኪራይ ክፍያዎች በባንክ ወይም በሌላ ህጋዊ የኤሌክትሮኒክስ ዘዴ መፈጸም እንዳለባቸው የተደነገገ ሲሆን ይህ አዋጅ መንግስት ከመኖሪያ ቤት ኪራይ የሚገባውን ገቢ እንዲያገኝ የሚያስችል እንደሆነም የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ለምክር ቤቱ ተናግረዋል። የአከራይና ተከራይ መብትና ግዴታዎችን ዘርዝሮ ያስቀመጠው አዋጁ ተጠሪነታቸው ለክልል በሆኑ ከተሞች እንዲሁም በአዲስ አበባና ድሬዳዋ ከተማ አስተዳደሮች ተፈጻሚ እንደሚሆን ተደንግጓል። አዋጁ የመኖሪያ ቤቶችን ብቻ የሚመለከት ሲሆን የንግድ ቤቶችን በሚመለከት በሂደት የሚታይ መሆኑም ተገልጿል። አዋጁን በተመለከተ የባለሙያዎችንና የተለያዩ አካላትን አስተያየት ያካተተ ዘገባ በሌላ ጊዜ ይዘን እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ገዢው ፓርቲ ብልጽግና እና ህዝባዊ ወያኔ ሓርነት ትግራይ ህወሓት ፖለቲካዊ ውይይት ለመጀመር እንደተስማሙ ህወሓት አስታወቀ ይላል ቀጣዩ ዘገባ። በብልጽግና ፓርቲ ምክትል ፕሬዚደንትና በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ በሆኑት በአቶ አደም ፋራህ የተመራው የልዑካን ቡድን በመቀሌ ከተማ ከህወሓት አመራሮች ጋር ተወያይቷል። የአሜሪካ ድምፅ ያነጋገራቸው ተንታኞች ፓርቲዎቹ ፖለቲካዊ ውይይት ለመጀመር የደረሱበት ውሳኔ የዘገየ ነው ብለዋል። ይህም ሆኖ ውይይቱ መጀመር ያለበት በህወሓትና በኢትዮጵያ ፌዴራል መንግስት መካከል እንደሆነ የፕሪቶሪያውን የሰላም ስምምነት በመጥቀስ ተናግረዋል። በዚህና በተያያዥ ጉዳዮች ላይ ከህወሓት ከብልጽግና እና ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሙሉጌታ አጽባሃ ዝርዝሩን ያቀርብልናል።
በፕሪቶሪያው የሰላም ስምምነት አንቀጽ 10 እንደሰፈረው ህወሓት በህዝብ ተወካዮች ምክር ቤት በሽብር ቡድንነት የተፈረጀበት ስያሜ ከተነሳ ከአንድ ሳምንት በኋላ በተፈራራሚዎቹ ወገኖች መካከል ፖለቲካዊ ውይይት ይጀምራል። ምክር ቤቱ የሽብር ፍርጃውን ያነሳው በመጋቢት ወር 2015 ዓ.ም ቢሆንም ከህወሓት ጋር ውይይት ለመጀመር ስምምነት ላይ መደረሱ የተገለጸው ግን በአንድ ዓመት ዘግይቶ ትላንት ማክሰኞ የገዢው ፓርቲና የህወሓት አመራሮች በመቀለ መወያየታቸውን ተከትሎ ነው። የብልጽግና ፓርቲ ምክትል ፕሬዚደንትና በምክትል ጠቅላይ ሚኒስትር ማዕርግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ በሆኑት በአቶ አደም ፋራህ የተመራ ቡድን ትላንት ማክሰኞ ከህወሓት ስራ አስፈጻሚ ኮሚቴ አባላት ጋር ባደረጉት ውይይት ፖለቲካዊ ውይይት ለመጀመር መስማማታቸውን ህወሓት በማህበራዊ ትስስር ገጹ አስታውቋል። በስምምነቱ ላይ አስተያየት የሰጡት የህግ ባለሙያ አቶ ምስጦፋ አብዱም የዘገየ ሂደት ነው ሲሉ ተችተዋል። ፖለቲካዊ ውይይቱም በህወሓትና በፌዴራል መንግስት መካከል እንጂ ከብልጽግና ፓርቲ ጋር ለማድረግ መወሰኑ ከፕሪቶሪያ ስምምነት ውጭ ነው ብለዋል።
ምክንያቱም በስምምነቱ በግልጽ እንደሰፈረው ተዋዋይ አካላት የሚለው ፌዴራል መንግስቱና ቲፒኤልኤፍ ነው። ስለዚህ ውይይት ማድረግ የሚጠበቅባቸው ህወሓትና የፌዴራል መንግስቱ ይሆናል።
ፖለቲካዊ ውይይቱ የስልጣንና የሀብት ክፍፍልን እንደሚያካትትም አቶ ሙስጠፋ አስረድተዋል።
የትግራይ ክልል ለምሳሌ በህገ መንግስቱ መሰረት ተወካይ ሊኖራት ይገባል። በምክር ቤቱ፣ በፌዴሬሽን ምክር ቤቱ፣ በተለያዩ ነገሮች ተወካይ ሊኖራት ይገባል። ስለዚህ ፓወር ሼሪንግ ጉዳይ ፌዴራል መንግስቱ በትግራይ ያለው የፌዴራላዊ ስልጣኑ ላይ መስራት ይጠበቅበታል። ስለዚህ እነዚህ ነገሮች እንዴት መከናወን እንዳለበት ፌዴራል መንግስቱና ክልሉ ይወያያሉ። ለዚህ ብልጽግና የማይመለከተው ሌላው የሀብት ክፍፍል የሚመለከተው ነው። እንግዲህ በህገ መንግስቱ ሀብት ክፍፍል ሲባል በግልጽ የተቀመጠ ቀመሮች አሉ። በሌሎች አዋጅም በግልጽ የተቀመጡ ቀመሮች አሉ። እነዚህ በጀቶች ቀመጠው ቀመር ውስጥ ትግራይ ማግኘት ያለበት በጀት ሁለቱም ውጭት ያደርጋሉ ማለት ነው። ውስጥ ተፈናቃይ ጉዳይ ከፖለቲካ ውይይት ማዕቀፍ ውስጥ ወጥቶ ነበር ሲሰራ የነበረው። ይህ ተገቢ አልነበረም። ምክንያቱም የውስጥ ተፈናቃይ ጉዳይ የፖለቲካ ውይይት አካል ማመን ነው።
በመቀሌ ዩኒቨርሲቲ መምህርና በአፍሪካ ቀንድ የሰላምና ደህንነት ጉዳዮች አጥኚው አቶ ሚካኤል ክሸን በበኩላቸው በሁለቱም አካላት መካከል አሁንም አለመተማመን አለ ይላሉ።
እስካሁን ያየናቸው ብዙ ያለመተማመን ያለመተግበር ቁርጠኛ ለመሆን አዝማማዎች እያየን ስለሆነ ማለት ነው። ስለዚህ እኔ ብልጽግና እና ህወሓት መነጋገራቸው ጥሩ ሆኖ ሳለ፣ ነገር ግን ብልጽግናም ይሁን ፌዴራል መንግስት እና ህወሓት ለውል ተፈጻሚነት ቁርጠኛ ካልሆኑ አሁን ያለው የሁለቱ ፓርቲዎች የመነጋገር እዚህ የሚባል ትርጉም ሊኖረው አይችልም ባይ ነኝ።
ፖለቲካዊ ውይይት መጀመሩ መልካም ነው ያሉት አቶ ሚካኤል ሁሉንም ችግሮች በውይይት ብቻ የመፍታት ልምድ ማዳበር እንደሚገባ ይመክራሉ።
ከጦርነቱ በፊት እንደዚህ ብንነጋገር ኑሮ አሁን ያየነው አስከፊ ጦርነት እንኳን አናይም ነበር። መነጋገሩ ሁልጊዜ ጥሩ ነው ማለት በዚህ በኢትዮጵያ ብቻ አይደለም በቀንድ አፍሪካ ላይ ሁሌ ነገሮች በጦርነት እንዲፈቱ የሚፈልግ አዝማሚያ በኢትዮጵያ ያየነውም ያዙኝ ልቀቁኝ የውይይት አለመፈለግ ነው አይደለ? የፖለቲካ ልዩነት በጦርነት እንዲፈታ የሚፈልግ አዝማሚያ ነው የነበረው። ለዚህ የነበረ ሆይታ ወደ ጦርነት ነው ያመራው። ለዚህ እነዚህ ለምን መጡ ብትለይ ምክንያቱ በሁለቱ ህወሓትና የብልጽግና አለመነጋገር ችግር ነው ወደ ጦርነት ያገባል። ስለዚህ የፖለቲካ ችግር ፖለቲካ መፍትሄ ያለው ከብዙ ጥፋት በኋላ ነው የተደረገ። አሁንም እንደዛ አይነት መድረኮች መቀጠል አለባቸው። ነት ወንሊ ከብልጽግና ከማንም ልዩነት ያለው አካል ነይ ከአማራ ጋር ቢሆን ደስ ይለኛል፣ ገብታለላ ከኤርትራ ጋር ቢሆን ደስ ይለኛል።
በቅርብ ሳምንታት ግጭት ቀስቃሽ ፕሮፓጋንዳዎች እየታዩ መሆናቸው የጠቆሙት አቶ ምስጦፋ ደግሞ ሁሉንም ወገኖች ለስምምነቱ ተገዢ ሊሆኑ ይገባል ብለዋል። በምርጫ ቦርድ ህጋዊ ሰውነቱ የተነጠቀው ህወሓትም እውቅና እንዲያገኝ በማድረግ መተማመንን ማጠናከር እንደሚያስፈልግ አስገንዝበዋል።
ስምምነቱ መሰረት ተገዢ መሆን ያለባቸው ፈራሚዎቹ የፈረሙት በዚህ ስምምነት እንገዳለን ብለው ነው። አንዱ ከስምምነቱ ውስጥ የተካተተው ደግሞ ሴሴሽን ኦፍ ሆስቲሊቲ ነው። ማናቸውም ግጭት ቀስቃሽ ነገሮች በየሚዲያ ሊሳናቸው የሚደረጉ ቀስቃሽ ነገሮች መቆም አለበት።
የብልጽግናና የህወሓት አመራሮች ስለደረሱበት ስምምነት ተጨማሪ ማብራሪያ ለማግኘት በስልክና በአካል በመቅረብ ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
ሙልጌታ አጽብሃን ለዘገባው እናመሰግናለን። በቀጣዩ ዘገባ ደግሞ ወደ ደቡብ ወሎ እንዘልቃለን። ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በደቡብ ወሎ ዞን ተሁለደሬ እና ከላላ ወረዳዎች በመጠለያ ካምፖች ውስጥና ግለሰቦች ጋር ተጠግተው የሚኖሩ የህብረተሰብ ክፍሎች ምንም አይነት እርዳታ ሳያገኙ 10 ወራት እንዳለፋቸው ተናግረዋል። ተፈናቃዮቹ ህይወታቸውን ለማቆየት ልመናን አማራጭ ማድረጋቸውን ገልጸው በምግብ እጥረት ምክንያት በርካቶች ለጤና ችግር መዳረጋቸውን አመልክተዋል። የተፈናቃዮቹ ቅሬታ የተጋነነ እንደሆነ የጠቀሰው የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና መምሪያ በበኩሉ እርዳታው ከወር በላይ አልተቋረጠም፣ አሁንም እየተከፋፈለ ነው ሲል ምላሽ ሰጥቷል። በሌላ በኩል በከላላ ወረዳ የሚገኙ ተፈናቃዮች ሕክምና ለማግኘት የጤና መድን ክፍያ እንዲከፍሉ መገደዳቸውን ገልጸዋል። አሁን ባለንበት ሁኔታ እንኳን ከፍለን ለመታከም ለዕለት ጉርሳችን እንኳን አናገኝም ሲሉ ቅሬታቸውን አሰምተዋል። የሕክምና አገልግሎቱ በነፃ እንደሚሰጥ የጠቆሙት የከላላ ወረዳ ጤና ጽሕፈት ቤት ኃላፊ ሐሰን ኢማም ደግሞ ክፍያ የሚጠየቅ ተፈናቃይ ቅሬታውን በአካል ለጽሕፈት ቤቱ ኃላፊ ማቅረብ እንደሚችል አስታውቀዋል። መስፍን አራጌ ዝርዝሩን ይዘዋል።
ከኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ በግጭት ተፈናቅለው በደቡብ ወሎ ዞን ተሁለደሬ ወረዳ ጠቢሳ 016 ቀበሌ በሚገኘው ካምፕ ከተጠለሉት ውስጥ በስልክ ያነጋገርናቸው ሰኢድ ሙሄ የተባሉ ተፈናቃይ ላለፉት 7 ወራት ምንም አይነት እርዳታ እንዳላገኙና በዚህም ለጤና ችግር መዳረጋቸውን ተናግረዋል።
ከነሐሴ 23 ወደዚህ የምግብ ድጋፍ የሚባል ነገር የለም። በረሃብ የተነሳ ደግሞ ህጻናትም ሆነ አዛውንት የተባሉ ደግሞ 300-400 ተኝቶ የሚውል የሚያድር ማለት ነው የማይነሳ በረሃብ ማለት ነው። እኔም አሁን የማነጋገር ከዚህ ወገቤን ግጥም አድርጌ አስሬ ነው በጨርቅ ነገር ማለት ነው ለራሴ እኔም ራሱ እህል ተቀመስኩ 3 ቀን አስቆጥር ያለሁኝ።
ተገቢ የምግብ ድጋፍ ባለማግኘታቸው ህመም ላይ የነበሩ የአምስት ልጆቻቸው አባት ያጋጠማቸው የጤና ችግር ተባብሶ ለሞት እንደበቁ የሚናገሩት ደግሞ ዛሃራ ሰይድ የተባሉ ተፈናቃይ ናቸው።
ስንወጣ ደህና ወጥተን ነበር ማለት ነው። እንግዲህ ወጣን በኋላም እዛ ወለንጋ ጉቺ ወረዳ እንግዲህ አመከሰስተር ተቀምጠናል አብረን ደህና ማለት ነው። ከዛ እንደገና ያው ሰው ገብረ ብርሃን ጥልቅ ሲልኛ ወደዚህ መጣን። እዚህም አሁን እንዲህ አመታችን ደህና ተቀምጠን ነበር። ያው እንዲሁ ባልመሰለ በሽታ ነው ታመመ። ጉበት በሽታ ናት አሉ ተመረመሩ። ችግር በጣም ነው ያዛቸው። እኔም እዚህ ተመጣን በኋላ ያው እርዳታም ጠፋ። ያው እንዲያመራቸው ማንኛውም ነገር ለልጆቹ ስጭልኝ ነው እንጂ ያው የሚያስፈልጋቸውን ነገር ምግብ ትብብርነት እንዲያላረግላቸው ችግር ሆነ።
ቀደም ሲል የተናገሩት አስተያየት ሰጪ ከማህበረሰቡ በልመና ያገኙት የነበረው ድጋፍ በአካባቢው በተከሰተው የምግብ እጥረት ምክንያት መቋረጡንም ገልጸዋል።
በልመና ባለንበት ጠቢሳ አካባቢ ነበረ። እነዛም አዝመራ ስቷቸዋል። በግድፍ ቆንጠር እያደረጉ ለሴቱም ለአዛውንቱም ለምኑም እየሰጡ ነበር። እሳቸውም አሁን ሲያጡ ምሬት ውስጥ ነው የገባው አጠቃላይ ህዝቡ ማለት ነው።
ከሰባት ወራት በላይ ያለ እርዳታ ቆይተናል በሚል በተፈናቃዮቹ በኩል የቀረበው ቅሬታ የተጋነነና ከእውነት የራቀ እንደሆነ የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና መምሪያ ኃላፊ አሊ ሰኢድ ይናገራሉ። ኃላፊው ሰሞኑን ሳይቀር እርዳታ መሰጠቱን በመጥቀስ ቅሬታውን አስተባብለዋል።
ታህሳስ ላይ ሰጥተናል፣ ለምሳሌ የመጨረሻ ስርጭት ማለት ነው። ለሁሉም ወረዳ ጥር አልቀረበም። ከዛ በኋላ የካቲት ላይ ያለው ደግሞ እንደዚህ ተቀረበ። የካቲት ደግሞ ሲቀር ወደኋላ ምርሳ ሳገርጉ ስለነበረ እሱን አሁን ወደዚህ መጓጓዝ ስራው አልቆ ስርጭትን ተጀምሯል ማለት ነው። ስርጭት ደግሞ የተጀመረው ከተወለደር ወረዳ ሶስት ካምፕ ስለሆነ ያለው ከሶስት ካምፕ ነው የጀመርነው ማለት ነው። አልፎ አልፎ ግን መቆራረጥ ያጋጥም ነበር። አሁን ላይ ችግሩ ተፈቷል።
ይሁን እንጂ ሰባት ቤተሰብ ይዘው ከምዕራብ ወለጋ ዞን ኬኒ አካባቢ ተፈናቅለው በከላላ ወረዳ ውስጥ ከግለሰቦች ቤት ተጠግተው እንደሚኖሩ የሚናገሩት ሀሰን አህመድ የተባሉ አስተያየት ሰጭም ተመሳሳይ ቅሬታ ያሰማሉ።
በዛ ወራት በየሰርጉ ቤት እየለመንና እንትን እያል ነበር የኖር ነው። አሁን ደግሞ ሮመዳን ገባ። ሮመዳን ሲገባ ምንም መፍለሰሻ የለም። ውሃ ጠጥተን ማታ ማፍጠሪያም እንደዚሁ ነው። እርዳታም ስንጠይቅ በእናንተ ስም ብለን አልመጣም ነው። አንድ ቀንም በእናንተ ስም መጥቷል ብሎ ነው አያውቁም። በዘጠኝ ወር አንድ ጊዜ አስራ አምስት ኪሎ ሰጥተውን ነበር። ያችኑ ነው እንግዲህ እንደዚህ የሚሰባል ነው ማለት ነው።
አስተያየት ሰጪው ሕክምና ለማግኘት የጤና መድህን ክፍያ እንደተጠየቁም ጠቁመዋል።
ባለፈው ስጡን የጤና መድህን ስንል 1000 ብር ካላመጣችሁ እንዲሁ አንሰጣችሁ ነው። ያው እንደዚህ ነዋሪው ህብረተሰብ ካላመጣችሁ እኛ ደግሞ እንኳን 1000 ብር ቀርቶ ለዕለት አፋችን ተቸግረን ነው ያለን።
የከላላ ወረዳ ጤና ጽህፈት ቤት ኃላፊ አቶ ሀሰን ኢማም ተፈናቃዮቹ አገልግሎቱን በነጻ እንዲያገኙ እየተደረገ መሆኑን ገልጸው ክፍያ የሚጠየቅ ተፈናቃይ ካለ ቅሬታውን በአካል ለጽህፈት ቤቱ ኃላፊ ማቅረብ እንደሚችል አስታውቀዋል።
እኛ ጋር ሌሎች ወረዳዎች ላይ እንዳለው ተፈናቃይ አይዲፒ ሳይት የለም፣ ግን በዘመድ ቦታ ላይ በዚህ ዘመድ ጋር ተጠግተው የሚኖሩ ሰዎች አሉ። እነሱም ደግሞ በየጤና ጣቢያው በነጻ እንዲታከሙ ነው የኛ ዳይሬክሽናችን፣ እንደዚህ ነው። በዛ ልክም ሳይታከም የቀረም ሰው ካለ አሁንም እኔ ጋር ቀጥታ መምጣት ይችላልም። እስካሁንም እያሳከምን ነው ያለው። ማንኛውም ጥቆማ ካለው ራሱ አልታከምኩም የሚል አካል ካለ እኔ ጋር መምጣት ይችላል።
በኦሮሚያ ክልል በተቀሰቀሰው የጸጥታ ችግር ተፈናቅለው በደቡብ ወሎ ዞን በመጠለያ ካምፖች የተጠለሉ ከዘመድ ጋር የተጠጉና በራሳቸው ተከራይተው የሚኖሩ ከ47,000 በላይ ተፈናቃዮች መኖራቸውን ከዞኑ አደጋ መከላከልና ምግብ ዋስትና መምሪያ የተገኘው መረጃ ያመለክታል። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በምህፃሩ ዩኤን ኦቻ ባለፈው ሳምንት ባወጣው ሰሞናዊ ሪፖርቱ ተደራሽ መሆን ያልቻለውና አንገብጋቢው የተፈናቃዮች የምግብ አቅርቦት እጥረት የተፈናቃዮችን ለችግር ተጋላጭነት እንዳባባሰው ገልጿል። ተፈናቃዮች ህይወታቸውን ለማትረፍ ሲሉ ለልመናና ለጉልበት ብዝበዛ መዳረጋቸውን ያመለከተው ሪፖርቱ ይህም የደህንነት ስጋት እየሆነ እንደመጣ አመልክቷል። ተፈናቃይ ህጻናት ያለ ትምህርት ስለመቀመጣቸው፣ ሴቶች በከፍተኛ ደረጃ ለጾታዊ ጥቃት ስለመጋለጣቸው ሪፖርቶች እየደረሱ ስለመሆኑም ኦቻ አክሎ አስታውቋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
ስርጭታችን እንደቀጠለ ነው። ክብራትና ክብራን፣ ፒያሳ ለጥብቅ ከተማነት መስፈርቱን እንደማያሟላ የቅርስ ባለሥልጣን አስታወቀ የሚለው ቀጣዩ ዘገባችን ነው። የአዲስ አበባ ከተማ እንብርት የሆነውን ፒያሳ በጥብቅ ከተማነት ለመከለል መስፈርቱን እንደማያሟላ የኢትዮጵያ ቅርስ ባለሥልጣን አስታውቋል። የተቋሙ ዋና ዲሬክተር አቶ አበባ እያሌው ዛሬ ረቡዕ ለጋዜጠኞች በሰጡት መግለጫ የፒያሳ ገጽታ አካባቢውን በጥብቅ ከልሎ ለመጠበቅ የሚመች አይደለም ብለዋል። በፒያሳና በሌሎችም የከተማው አካባቢዎች አሁን እየተከናወነ ባለው የመንገድ ኮሪደር ልማት ፕሮጀክት እየፈረሱ ያሉ ህንጻዎች በ2015 ዓ ም ተሻሽሎ በጸደቀው መመሪያ መሰረት እየተከናወነ መሆኑንም ዋና ዲሬክተሩ አመልክተዋል። ከዚህ ቀደም ለአሜሪካ ድምፅ አስተያየት የሰጡ ባለሙያዎች ግን በስራ ላይ ያለው መመሪያ ውይይት እንዳልተደረገበት ተናግረዋል። ገብረ ሚካኤል ገብረ መድን ዝርዝሩን ያቀርብልናል።
የኢትዮጵያ ቅርስ ባለስልጣን ዋና ዲሬክተር አቶ አበባው አያሌው ዛሬ ረቡዕ መጋቢት 25 ቀን 2016 ዓ ም በአዲስ አበባ ከተማ እየተካሄደ ከሚገኘው የመንገድ ኮሪደር ልማት ፕሮጀክት ጋር በተያያዘ ስለ ቅርሶች አያያዝ አስመልክተው መግለጫ ሰጥተዋል። መስሪያ ቤታቸው ከ2014 ዓ ም ጀምሮ የቅርሶች ምዝገባ መመሪያውን ዳግም ማየት መጀመሩን የተናገሩት አቶ አበባው በመመሪያው ቅርስ መባል ያልነበረባቸውን ቤቶች በቅርስነት መዝግቦ እንደነበረ አውስተዋል። በዚህም መነሻነት መመሪያውን በማሻሻል በ2015 ዓ ም አዲስ መመሪያ መውጣቱን ተናግረዋል። በአዲሱ የቅርሶች ምዝገባ መመሪያ መሰረት አንድ የከተማ ህንፃ ቅርስ ለመባል በአምስት መስፈርቶች ተመዝኖ ከ150ና ከዚያ በላይ ውጤት ማምጣት እንዳለበት አብራርተዋል። ከአምስቱ መስፈርቶች ሁለቱ ከስነ ህንፃ ጥበብና ከታሪክ ጋር እንደሚያያዙ ገልጸዋል።
አንደኛ ስነ ህንፃው ነው። አርክቴክቸሩ ምንድን ነው? ምክንያቱም ከተማን ከተማ የሚያሰኘው መልክዓ ከተማውንም ውብም መጥፎም ሊያደርገው የሚችለው ታሪኩንም ሊናገር የሚችለው ራሱ ህንፃው በስነ ህንፃ ውበቱ የሚገልጸው ነገር ነው። አገነባቡ፣ እድሜው፣ አርክቴክቱ ራሱ ዲዛይኑ አንድ መስፈርት ነው። ቀጥሎ ከስነ ህንፃ ቀጥሎ ያለው ታሪክ ነው። ታሪክ ስንል ሶስት ነገሮችን ያያዝ ነው። አንደኛ ከግለሰቡ ጋር የሚያያዝ ታሪክ አለው። ግለሰቡ ማን ነው? ሁለተኛው ኤቨንት ነው። ሁነት ምን ተካሂዶበታል? ሶስተኛው ዳራው ነው። ኮንቴክስቱ ምንድን ነው?
የህንፃው ከባቢያዊ ሁኔታ፣ የህንፃው አገልግሎትና የህንፃው እሴት ያለበት ሁኔታም በመመዘኛው ከግምት እንደሚገቡ የዘረዘሩት አቶ አበባው በእነዚህ መስፈርቶች መሰረት በፒያሳ አካባቢ ካለው የመንገድ ኮሪደር ልማት ፕሮጀክት ጋር ተያይዞ የፈረሱና የተጠበቁ ህንፃዎች መኖራቸውን አስታውቀዋል። ካልፈረሱት መካከልም የሀገር ፍቅር ቲያትር ህንፃ እንደሚገኝበት ጠቅሰዋል።
ከስነ ህንፃው ስንሄድ አንዱ ትልቅ የፒያሳ ችግር ምንድን ነው? ሪኖቬሽን አብዛኛውን ህንፃ ቀይሮታል። የተወሰኑት ህንፃዎች ብቻ ናቸው። ሰው ኢንቴግሪቲ የምንለው ላይ በጣም ትንሽ ነው። ታሪካዊ ኢቨንቱ ምንድን ነው ስንል በጣም ትንሽ ነው። የስነ ህንፃው ስንል በተለይ ከእንጨት የተሰሩ ቤቶች ወደ ሲሚንቶ የተቀየሩበት፣ አብዛኛው መልኩን የቀየረበት ከንግድ እንቅስቃሴ ጋር ለንግድ አመቺ የማድረግ እንጂ ቅርሱን የመንከባከብ ስራ አይደለም እዛ ጋር የነበረው በአብዛኛው ማለት ነው። ይህንን በመመልከት ታሳቢ በማድረግና አይ ዋና የሆኑ ግን ቅርሶች እዛ አካባቢ መነካት የሌለባቸው ተቋማትን ጨምሮ በተለይ ሀገር ፍቅርን ማለት ነው። ሀገር ፍቅርን ህንፃው አይደለም የሚመዘነው፣ ተቋሙ በራሱ ነው በኢትዮጵያ ታሪክ ላይ የነበረው። ከዛ ባለፈ እነዚያን ተመልክቶ ውሳኔ እየሰጠን ያለ ነው የምንገኘው።
በአዲስ አበባ እየተከናወነ ካለው የቤቶች ፈረሳ ጋር በተያያዘ ነዋሪዎች ስለ ቅርሶች አጠባበቅ ያላቸውን ስጋት ከመግለጽ በተጨማሪ በተለይ የፒያሳ አካባቢ በራሱ መፍረስ አልነበረበትም ይላሉ። ስለዚህ ጉዳይ በአሜሪካ ድምፅ የተጠየቁት የቅርስ ባለስልጣን ዋና ዲሬክተሩ አቶ አበባው አያሌው ፒያሳን ባለበት በጥብቅ ከተማነት ለመከለል መስፈርቱን አያሟላም ብለዋል።
ፕሮቴክትድ አርባን ኤሪያ ለማድረግ ትልቁ ችግር ምንድን ነው? የድሮ ገጽታው ጠፍቷል። እንደ አሮጌ ሁኖ እናየዋለን። ወርቅ ቤቶቹ ምናምን፣ ከዛ ባልከኒ ያላቸው አንዳንድ ቤቶች አሉ አይደለም እንዴ? ውስጥ ግን ስትገቡ ያ ውጭ ላይ ያለው ገጽታ የለም። ለንግድ ምቹ እንዲሆን፣ ለኑሮ ምቹ እንዲሆን በጣም ተቀያይሯል። ፕሮቴክትድ አርባን ኤሪያ የምትለው እኮ ምን መሆን አለበት? ይሄ በቃ የአርባን ፊቸሩ ይሄ ነው። እንኳን ኳሊፋይ ሊያደርግ ማለት ነው፣ ሊቪንግ ስታንዳርዱ ብቻ ሌላ ጥያቄ የሚያመጣ ነው። ሶ ያ ስለሆነ ወደ ምንድን ነው? አይ ይሄ ሊሆን የማይችል ነው። ስለዚህ ማድረግ የምንችለው በተናጠል ያሉትን ቤቶች ብቻ በደንብ አድርጎ መመልከት። ፕሮቴክትድ አርባን ኤሪያ ከተፈጠረ ምንድን ነው የሚሆነው? ያ አካባቢ በቃ ምንም አይነካም። ካልተነካ ኦልድ ሲቲ ተብሎ ሊወሰድ ይችላል፣ ግን ያን ሊያሟላ አይችልም። ሁለተኛ ደግሞ ፒያሳ ላይ ያለው ማህበራዊ መስተጋብር ጊዜዋን በዘመኗ ከመዘከር በስተፈረ ሁሉም ቦታ ላይ ያለው መስተጋብር ነው። አክቹዋሊ
የፒያሳን አካባቢ ጨምሮ በአራዳ ክፍለ ከተማ በ2013ና በ2014 ዓ ም በተደረጉት ምዝገባዎች 147 ቤቶች በቅርስነት ተመዝግበው እንደነበር ያስታወሱት አቶ አበባው በተሻሻለው መመሪያ መሰረት ግን አብዛኞቹ ቅርስ እንደማይባሉ አመልክተዋል።
አንድ ቤት የእንትና ቤት ስለሆነ ብቻ አይ በቃ ቅርስ አድርገን እንያዘው ያሟላል ሊሆን አይችልም። እድሜው ብቻ አያደርገውም። ሶ ያ ስለሆነ አብዛኛዎቹ የሚያሟሉ አይደሉም። አብዛኛው ትልቁ የመስፈርት ያለማሟላት ችግር ያመጣው ምንድነው? በየዘመኑ የተደረገለት ሪኖቬሽን ውጫዊ ገጽታው የለም። ውስጣዊ ገጽታው ለኑሮም ለንግድም ይመች ተብሎ በጣም እንትን ተብሏል። ቤቶች ተቀላቅለዋል።
ከዚህ ቀደም በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡ ባለሙያዎች ግን በአዲሱ መመሪያ ላይ ቅሬታ አላቸው። የኢትዮጵያ ቅርስ ባላደራ ማህበር ዋና ስራ አስኪያጅ አቶ ማቆያ ማሞ የቅርስነት መመዘኛው ግልጽነት ይጎድለዋል ባይ ናቸው።
መጀመሪያ ቅርስ ተብሎ ሲመዘገቡ መስፈርታቸው ተለይቷል። ያ መስፈርት ሲቀየር ግን መታወቅ ይኖርበታል። ለህዝብ ህብረተሰቡ ግንዛቤ ልሰጠው ይገባል። እንዲሁም አብሮ ለሚሰራውም አካል በዛ ልክ መረዳት ይኖርብናል። እና ሎምባርዲ አሁን ቅርስ አይደለም ተብሏል። ለምን ቅርስ አለው? ለምንስ ቅርስ አይደለም? ማለት እነዚህ ነገሮች በግልጽ ከተቀመጡ ብዥታውን ይቀርፋሉ ማለት ነው።
ቅርሶች ሲፈርሱ በርካታ ማህበረሰባዊ እሴቶችን እናጣለን ያሉት የኢትዮጵያ አርክቴክቶች ማህበር ፕሬዚደንት አቶ ሀብታሙ ጌታቸው ደግሞ ቅርሶችን ለመጠበቅ ግልጽ መስፈርት መውጣት ይኖርበታል፣ የባለድርሻ አካላት ውይይትም ሊደረግ ይገባል ይላሉ።
መስፈርቶቹ ከየት ነው የሚመነጩት ከተባለ መስፈርቶቹ የኢንተርናሽናል መስፈርት ነው። እኛው ደግሞ በማህበረሰብ ውስጥ ያሉ መስፈርቶች አሉ። እነዚህ ሁለቱ እንግዲህ ሲጣመሩ ነው የምናገኛቸው ማለት ነው። ለምሳሌ እነዚህ ቅርሶች ህንፃ ቅርሶች ከሆኑ በእርግጠኝነት ህንፃ የሚመለከተው አርክቴክቶችን፣ ኢንጂነሮችን፣ የመሳሰሉ ባለሙያዎችን እነዚህ ማህበራት ደግሞ ያካተተ መስፈርት መውጣት መቻል አለበት። መጀመሪያ ራሱ ከመስፈርት ስንነሳ ማለት ነው። እነዚህ ቁሶች ለምሳሌ አይ የአለባበስ ወይም ሌሎች ባህላዊ እቃዎች ከሆኑ ደግሞ ዘርፉ የሚመለከታቸው የሙያ ማህበራት ገብተውበት ይሄኛው ቁስ ነው ይሄ አይደለም የምንለው ደረጃ መድረስ መቻል አለበት። እንዴት ነው ይህንን ነገሮች ነገስ ከጥፋት የምንታደገው የሚለው ነገር የሆነ የጋራ የሆነ መግባባት ላይ መድረስ ያለብን ይመስለኛል ሁላችንም።
የቅርስ ባለስልጣን ዋና ዲሬክተሩ አቶ አበባው አያሌው በበኩላቸው አዲሱን መመሪያ ባለድርሻ አካላት ተወያይተውበታል ይላሉ።
አርክቴክቶች ማህበር አይተውታል። ያላየ ደግሞ ይተቻል። እንግዲህ ተጠርቶ የቀረን ሰው ምንም ልናደርገው አንችልም። ከዛ ባለፈ የአዲስ አበባ ዩኒቨርሲቲንም ሰዎች የአርክቴክቸር ትምህርት ቤትም ሌሎችም በስራ ብዙ ምንገናኛቸው ስላሉ እነሱ ተመልክተውታል። እዚህ አዳራሽ በነበረ ውይይትም ተሳትፈዋል። ሁለተኛ ክፍሉ ያንን መስፈርት በሚያረቅበት ጊዜም ብዙ ምክርም ለግሰዋል። ስናወጣ የሚመለከታቸው ባለድርሻ አካላት ይህንን እንትን ብሏል። የሃይማኖት ተቋማትም እንደዚህ እንዲኖሩ ለምን እነሱም የብዙ ታሪካዊና ቅርስ ተብለው የሚወሰዱ ስነ ህንፃዎች ባለቤት ስለሆኑ ማለት ነው።
በአዲስ አበባም ሆነ በሌሎች ከተሞች ከዚህ በፊት በቅርስነት ተመዝግበው የነበሩ ህንፃዎች በሙሉ በአዲሱ መመሪያ መሰረት እንደገና እንደሚመዘኑም አቶ አበባው አክለው ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ውጪ ዘገባዎች እናልፋለን። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ የአልጀዚራን የእስራኤል ቢሮ እንደሚዘጉ አስታወቁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለብሔራዊ ደህንነት አስጊ ሆነው የተገኙ ናቸው የተባሉ የውጭ አገር የዜና አውታሮችን መዝጋት በሚፈቅደው አዲስ ሕግ መሰረት ዋና መቀመጫውን ቀጣር ያደረገው የአልጃዚራ የዜና አውታር እስራኤል ውስጥ የሚገኘውን ቢሮ እንደሚዘጉ ተናግረዋል። ሊንዳ ግራስታይን ከኢየሩሳሌም ለአሜሪካ ድምፅ ያጠናከረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኤክስ በተባለው የመልእክት መላላኪያ የማኅበራዊ ትስስር ገጽ ላይ ባሰፈሩ ጽሑፍ በአዲሱ ሕግ መሠረት አሸባሪው የዜና ማሰራጫ ያሉትን አልጃዚራን የእስራኤል እንቅስቃሴ ወዲያውኑ ለመዝጋት የሚያስችላቸውን እርምጃ ለመውሰድ ማሰባቸውን አመልክተዋል። እንዲደርስ በማድረግ አልጃዚራ የእስራኤልን ደህንነት በተጻረረ እንቅስቃሴ በንቃት ተሳትፏል ሲሉም ወንጅለዋል። የእስራኤል ፓርላማ ኬኔሴትም 76-10 በሆነ ድምፅ የተባለውን ሕግ አጽድቋል።
ምንያት ጊያት ጉፍ ሽዱሪም ዛር ብክተኾን አምዲና ሆራት ሻኸርቦት ባርዘል
የውጭ ሀገር ማሰራጫዎች የሀገር ደህንነት ላይ ጉዳት እንዳያደርሱ ለመከላከል አይረን ስዎርድስ በተባለው ወታደራዊ ዘመቻ ማስፈጸሚያ የወጣው ይህ አዋጅ በሁለተኛና በሦስተኛው ዙር ተቀባይነት አግኝቶ የአገሪቱ ሕግ ሆኖ እንዲወጣ ተደርጓል።
አልጃዚራም በበኩሉ ኔታንያሁ በማነሳሳት ሲሉ የሚያቀርቡትን ውንጀላ አደገኛ የሐሰት ድርጊት ሲል አውግዞታል። በተጨማሪም ለሠራተኞቹና ለቢሮዎቹ ደህንነት ኔታንያሁን ተጠያቂ አድርጓል። በዓለም ዙሪያ ከ430 ሚሊዮን በላይ ተመልካቾች ያሉት የዜና አውታር ብቃት የተመላ ባለው የዜና ሽፋን ሙያዊ አገልግሎቱ እንደሚቀጥል አስታውቋል። የእስራኤል መገናኛ ብዙሃን ተንታኞች በበኩላቸው አዲሱ ህግ ተቀባይነት አለው ብለው እንደሚያምኑ ይናገራሉ።
People around the world don't realize that Al Jazeera is state media of Qatar. And that it promotes a very hostile agenda.
በዓለም ዙሪያ ያሉ ሰዎች አልጀዚራ የካታር መንግስት መገናኛ ብዙሃን መሆኑን እንዲሁም በእስራኤል ላይ ጥላቻ የመንዛት አጀንዳ እንዳለው አይገነዘቡም። በጦርነቱ ሂደት ብዙ የተሳሳቱ ዘገባዎች ሲቀርቡ ቆይተዋል። ስለሆነም ተጨማሪ ጉዳት እንዳይደርስ ለማድረግ ነው የተፈለገው።
ሆኖም ሆፍማን አክለውም እገዳው የሚያሳድረው ተጽዕኖ ከውጭም ሆነ ከሀገር ውስጥ ከባድ ተቃውሞ ለገጠማቸው ኔታንያሁ መንግስት በአመዛኙ ይህን አድርገዋል ከሚል እንደማይዘል አስረድተዋል።
It has a 45-day limit and while it can be renewed, it's only supposed to be used during war. And Israelis hope
ህጉ ተፈጻሚ ሆኖ የሚቆይበት የ45 ቀናት ገደብ አለው። ሊታደስ የሚችል ቢሆንም በጦርነት ወቅት ብቻ ጥቅም ላይ እንዲውል ለታሰበ ነው። እስራኤላውያን ጦርነቱ በቅርቡ ያበቃል ብለው ተስፋ ያደርጋሉ። ይህ በታላቅነትና በማዳነቅ አንድ ጊዜ ጥቅም ላይ ሊውል ይችላል። ከዚያም አልጀዚራ ከዚህ ማሰራጨቱን ይቀጥላል።
የዩናይትድ ስቴትስ አስተዳደር በበኩሉ ውሳኔውን እንዲህ ተመልክቶታል።
A move like this is concerning. We believe in the freedom of the press. It is critical. It is critically important, and the United States supports the critically important work journalists around the world do.
እንዲህ ያለው እርምጃ አሳሳቢ ነው። በፕሬስ ነጻነት እናምናለን። በጣም አስፈላጊና ወሳኝ ጉዳይ ነው። ዩናይትድ ስቴትስ በዓለም ዙሪያ ጋዜጠኞች የሚያከናውኑትን እጅግ አስፈላጊ የሆነ ሥራ ትደግፋለች። ያም በጋዛ እየተካሄደ ባለው ግጭት ዙሪያ ዘገባዎች እያቀረቡ ያሉትንም ይጨምራል።
የአዲሱ ህግ ዜና የተሰማው ኳታር በርካታ እስራኤላውያን ታጋቾችን የሚያስለቅቅ በእስራኤልና በሐማስ መካከል ጊዜያዊ የተኩስ አቁም ስምምነት ለማሳካት የማደራደር ጥረት እያደረገች ባለችበት ወቅት ነው። እንደ አንዳንድ ተንታኞችም እርምጃው ያን ጥረት ሊያደናቅፍ ይችላል።
ስርጭታችን እንደቀጠለ ነው። ቀጣዩ ዲሞክራሲ በተግባር የተሰኘው ሳምንታዊ ቅንብራችን ነው። በአሜሪካ እየተካሄደ ያለውን የምርጫ ዘመቻ ይመለከታል። በዚህ ዓመት በሚደረገው ፕሬዝዳንታዊ ምርጫ በአሜሪካ የሚፈጸሙ ወንጀሎች ድምጽ ሰጪዎችን ከሚያሳስቧቸው ጉዳዮች ውስጥ ናቸው። የቪኦኤው ስካት ስተርን ጆ ባይደን እና ዶናልድ ትራምፕ ይህን አሳሳቢ ጉዳይ እንዴት ሊፈቱት እንዳሰቡ ተመልክቷል። እንደሚከተለው ይቀርባል። ትናንት ማክሰኞ በኒውዮርክ በተደረገው ቅድመ ምርጫ ድምፅ ሰጪዎችን ወደ ምርጫ ጣቢያ እንዲመጡ ካደረጉት ጉዳዮች ውስጥ ወንጀል ይገኝበታል። ፓርቲዎቻቸውን እንደሚወክሉ ቀድሞ የታወቀ ጉዳይ ቢሆንም ፕሬዚደንት ጆ ባይደን እና ዶናልድ ትራምፕ በግዛቲቱ በፕሬዚደንታዊ እጩነት ለምርጫ ቀርበዋል። ፊታቸው እንዳይታይ የጠየቁት የኒውዮርክ ነዋሪ ጎልዳሊ ብዙም ደህንነት እንደማይሰማቸው ይናገራሉ።
ከዚህ በፊት ያልነበሩ አንዳንድ የወንጀል ድርጊቶች የጨመሩ መስሎ ይሰማኛል። ወንጀል ሊፈጽሙ የሚችሉ ሰዎች ወይም እነሱን የሚፈሩ ሰዎች እየጨመሩ ያሉ መስሎ ይሰማኛል።
ድምፅ ሰጪዋ ኤሚ ፔሊቲየሪ ደግሞ እንደሚሉት በወንጀል አሳሳቢነት ምክንያት የሚሄዱበትን አካባቢ በተመለከተ ጥንቃቄ ያደርጋሉ።
በባቡር ስሳፈር ደህንነት ይሰማኛል። ወንጀል እንደጨመረ አውቃለሁ። በዜና ማሰራጫዎችም እያየሁ ነው። በግሌ ግን ገጥሞኝ አያውቅም። ወንጀል እንዳለ አውቃለሁ። በመሆኑም አንዳንድ አስፈሪ ሁኔታዎች ወይም ቦታዎች መገኘት እንደሌለብኝ አውቃለሁ።
በዚህ ምርጫ የቀድሞው ፕሬዝደንት ዶናልድ ትራምፕ እንደ ሕግና ስርዓት አስከባሪ እጩ ሆነው በመቅረብ የአካባቢ ፖሊስ ኃይልን ለማጠናከር ቃል ገብተዋል። ትራምፕ ባለፈው ሳምንት ኒውዮርክ በመገኘት በስራ ላይ ሳለ በተገደለ የአንድ ፖሊስ አባል ያዘን
አለብን። ሕግና ስርዓት መከበር አለበት። አሁን ያለው ሁኔታ እየሰራ ስላልሆነ ነገሮችን ለየት ባለ መንገድ መሞከር አለብን። እንደ አይነት ወንጀል በተደጋጋሚ እየተከሰተ ነው።
በፌዴራሉ የምርመራ ቢሮ FBI የተለቀቀው መረጃ በትላልቅም ሆነ አነስተኛ ከተሞች በአሜሪካ ወንጀል ባለፈው ዓመት እንደቀነሰ ቢያመለክትም በሃርቫርድ ዩኒቨርሲቲና ካፕስ ሃሪስ በተሰኘ ተቋም ባለፈው ወር የተሰራ የሕዝብ አስተያየት መለኪያ እንደሚያመለክተው ደግሞ
ከጤና አገልግሎት ሽብርተኝነትና የአየር ንብረት ለውጥ ይልቅ ድምፅ ሰጪዎችን ወንጀልና የአደንዛዥ እጽ ዝውውር ይበልጥ ያሳስባቸዋል። በኤፍቢአይ የተለቀቀው መረጃ አስተዳደራቸው ሕግን በማስከበር ረገድ እንደ ተሳካለት የሚያመለክት መሆኑን ባይደን ይናገራሉ። የባይደን የምርጫ ዘመቻ ቡድን ዶናልድ ትራምፕን ከጥር ስድስቱ የካፒቶል ጥቃት ጋር በማገናኘት ትራምፕ ወንጀሎችን በባይደን አስተዳደር ላይ ለማላከክ የሚያደርጉትን ሙከራ በመቃወም ላይ ይገኛል። ወንጀልን በተመለከተ የባይደን የምርጫ ዘመቻ ባከናወነው ሥነ ሥርዓት ላይ በጥር ስድስቱ ጥቃት ወቅት በካፒቶል ይሰሩ የነበሩ የጸጥታ አባላትን አሳትፏል። የ50 አለቃ አኪሊኖ ጎኔል የቀድሞ የካፒቶል ፖሊስ አባል ናቸው።
ትራምፕ ደግሞ የሚመረጡ ከሆነ ዲሞክራሲያችንና ሕገ መንግሥታችን ምን ሊሆን እንደሚችል ለመገመት መቸገር አያስፈልግም። ነግረውናል፣ አሳይተውናልም። ትራምፕን የሚደግፉ ሪፐብሊካኖች ድጋፍ ካላገኝን እነርሱም ከሕግ የበላይነት ጎን ባይቆሙም በጥር 6 ቀን የተፈጸመው ድርጊት ወደፊት ለሚመጣው አደጋ ልክ እንደ ልምምድ የሚቆጠር ነው።
የባይደን የምርጫ ዘመቻ ቡድን እንደሚለው የትራምፕ የሕግና ሥርዓት ዲስኩር ቦታ የለውም። ምክንያቱም ይላል የባይደን ቡድን፣ ትራምፕ በርካታ የወንጀል ክሶች አሉባቸው። ትራምፕ በበኩላቸው እነዚህ ክሶች በምርጫ ጣልቃ ለመግባት ለአስተዳደሩ በመሳሪያነት በሚያገለግል የፍትህ አካል የተመሠረቱ መሆናቸውን ይናገራሉ።
ቀጣዩና የመጨረሻው ቅንብራችን ኢትዮጵያውያን በአሜሪካ ይሆናል። ትውልደ ኢትዮጵያውያን ወጣቶችና ወላጆቻቸው የሀገራቸውን ባህል እንዲረዱ የአካልና የመንፈስ ጤናቸውን እንዲጠብቁ ለማስቻል በድምፃዊትና ተወዛዋች ፋንትሽ በቀለ አማካኝነት የተመሠረተው መርሃ ግብር 5ኛ ዓመቱን ማክበሩን ይመለከታል። ሀብታሙ ስዩም ያቀርብልናል።
የሙዚቃው ምት እየተከተሉ አካላቸውን በነጻነት የሚያዙ ትውልድ ኢትዮጵያውያን ወላጆችና ልጆቻቸው ልዩ ኃይል አዳራሹን አድምቀውታል። ለስፍራው እንግዳ ለሆነ ሰው ቆሞ መታየት የተከለከለ ሊመስለው ይችላል። ትውልደ ኢትዮጵያውያን አዘውትሮ የሚገናኙበት የባህል ውዝዋዜና የአካል ብቃት መርሃ ግብር ነው። በውስጡ ለታቀፉ ታዳጊዎች መርሃ ግብሩ ኢትዮጵያዊ ማንነትን ማስታወሻ፣ አካላዊና መንፈሳዊ ንቃትን መፍጠሪያ ሆኖ ቆይቷል።
በዚህ መርሃ ግብር ውስጥ መሳተፍ ከጀመርኩ አንድ ዓመት ሆኖኛል። የነበረኝ ቆይታ በጣም ደስ የሚል ነው። በየሳምንቱ ወደዚህ በመምጣት እወዛወዛለሁ። ፋንተሽ ስለ ባህሌ በተለያዩ ክልሎች ውስጥ ስለሚከናወኑ ባህላዊ ውዝዋዜዎችም እንድማር እድሉን ፈጥራልኛለች። መርሃ ግብሩ የሁላችንም መሰባሰቢያ ሆኗል።
ከ6-7 ወራት ያህል ለሚሆን ጊዜ በመርሃ ግብሩ ውስጥ ቆይቻለሁ። በጣም ወድጄዋለሁ። ስለ ባህሌ፣ ስለ ህዝቦችና ተያያዥ ጉዳዮች እንድማር ረድቶኛል። በመርሃ ግብሩ መቆየቴ ደስተኛ አድርጎኛል።
የዚህ ልዩ መርሃ ግብር መስራች ሁለገባዋ የኪነ ጥበብ ሰው ፋንትሽ በቀለ ናት። በድምፃዊነትና ተወዛዋዥነት ሙያ የምትታወቀው ፋንትሽ ትውልደ ኢትዮጵያውያን ሕፃናት ታዳጊዎችና ወላጆችን በአንድ ጣሪያ ስር ያዋለውን ኪናዊ መርሃ ግብር ከአምስት ዓመታት በፊት ለመመስረት የበቃችበትን ሂደት እንዲህ ታስታውሰዋለች።
እንግዲህ ይሄ ፕሮግራም ሲጀመር መጀመሪያ ወጣቶቹን አሰባስበው አንድ ግሩፕ ቤተሰብ ነው፣ ያው ጓደኛ ቤተሰቦች ናቸው። እነሱ ያው በፊትም ከዚህ በፊትም ትቸዋል መልእክቱን አስተላልፍ ያለው እነሱ ለልጆቻቸው እዚህ ጥሩ ነገር እንዲያረጉ፣ እንዲማሩ፣ ማንነታቸውን እንዲያውቁ፣ ባህላቸውን እንዲያውቁ እንደ ምን ይመስልሻል ብታስተምሪልን ብታሳይልን እንደ ወይም ባህል ነገር ምናምን ሲሉኝ እንዴ በደስታ እሺ አልኩኝ። ያው ተጀመረ። በአንድ ግሩፕ ቤተሰብ ዎቼ ናቸው፣ ጓደኞቼም ናቸው። በእነሱ አማካኝነት እንቅስቃሴውን ጀመርን። ያ ግሩፕ ከአምስት ዓመት በፊት ማለት ነው። አሁን ኮሌጅ ይዘው እነሱ ተመርቀው ግማሾቹ ስራ ይዘዋል፣ ግማሾቹ ደግሞ ይቀጥላሉ ወደ ትምህርታቸው እና በእነሱ አማካኝነት ነው የጀመርኩት።
ፋንትሽ ያሰለጠነቻቸውን ህጻናትና ታዳጊዎች በቨርጂኒያ ግዛት ትልቅ ስም ባለው የስካቲሽ የገና ጎዳና ትርኢት ላይ ጨምሮ በተለያዩ ግዛቶች ውስጥ በተዘጋጁ የኪነ ጥበብና ማኅበራዊ መድረኮች ላይ የባህል አምባሳደር ሆኖ ታይተዋል። ኢትዮጵያውያን ዓመት ጠብቀው በሚገናኙባቸው ልዩ ዝግጅቶች ላይም አብይ ተሳታፊ ሆኖ መቀጠላቸውን ትናገራለች።
ሜሪላንድ ትልቅ ፌስቲቫል ሲመጣ ልጆቹ ናቸው የሚሰሩት። ወጣቶቹ ፕሮፌሽናሎቹ እንዳሉ ሆነው ማለት ነው ቨርጂኒያ ሲመጣ እነሱ ናቸው፣ ዲሲ ሲመጣ እነሱ ናቸው። እውነቴን ነው የምነግር፣ ይሄ ሙያ ከአገር አገር 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 ሄዷል። በትልቁ የሚሰራው የኢትዮጵያን ስፖርት ፌዴሬሽን ኤስኤፍኤንኤ በትልቅ ዝግጅት ሲዘጋጅ ሁልጊዜ የሚከፍቱት ወጣቶቹ ናቸው። የሚቀጥለውን ፕሮፌሽናል ዳንሰኞቹ፣ ዘፋኞቹ፣ ሌሎቹ ናቸው። እንደዛ ነው የሚሰራው እና በወጣቶቹ ላይ የምንሰራው ስራ ትልቅ ስራ ነው። ኤስኤፍኤንኤም ይህን ተቀብሎ ወጣቶቹን እዚህ ትልቅ ደረጃ ላይ እንዲደርሱ ስለተቀበለኝ እኔንም እነሱንም በጣም ትልቅ ምስጋና አቀርባለሁ።
በአብዛኛው ከቨርጂኒያና ሜሪላንድ ግዛቶች እንዲሁም ከዋሽንግተን ዲሲ ከተማ የመጡ ትውልደ ኢትዮጵያውያን የሚሳተፉበት ይህ መርሃ ግብር በበጎ ፈቃደኞች ርብርብ ዛሬ ላይ የደረሰ እንደሆነ ሰምተናል። ፍቅረ ማርያም በቀለን የመሰሉ ወጣት የባህል ውዝዋዜ መምህራን የነፋንትሽን ውጥን በሙያዊ አበርክቶታቸው ወደ አዲስ ምዕራፍ ያሸጋግሩት ይዘዋል።
ኢትዮጵያም እያለው ከፋንትሽ ጋር ኮሚኒኬሽን ስለነበረን ሁሌ ደስ ይለኝ ነበር። እዚህ መጥቼ አብረን ብንሰራ እለ ነበር ከፋንትሽ ጋር። አሁን ስመጣ ወደ አሜሪካ ፋንትሽ ድሉን አመቻችታለኝ፣ መጥቼ እዚህ ማሰራት ጀምሬያለሁ። ከወጣቶቹ በጣም ጥሩ ምላሽ ነው ያገኘ ነው። በጣም አሪፍ ነው። ብዙ ሰው ጤንነቱን ይጠብቃል፣ ጀስት ውዝዋዜ ባህሉንም ያውቃል። በዛ ላይ ደግሞ የኛ እንቅስቃሴ ፊትነስም ስላለው አንድ ላይ ባህሉንም የጠበቀ ጤንነቱንም የጠበቀ አብሮ ያስኬደዋል ማለት ነው።
ዩናይትድ ስቴትስ የዓለም ባህል መናገሻ ናት። በዚች ሀገር ውስጥ የሚኖሩ ትውልድ ኢትዮጵያውያን ሕፃናትና ታዳጊዎች ተደጋግመው የሚገጥሟቸውን የማንነትና ባህል ተኮር ጥያቄዎች ለመመለስ በሚያደርጉት ሂደት ውስጥ ታዲያ የመሰል መርሃ ግብሮች ፋይዳ ትልቅ ስፍራ እንዳለው ይናገራሉ።
እኔ ድሮ ብዙ ከባህል ጋር ያበቱ ትምህርት ቤት ስሄድ ስለ ሀገራችን ብዙ አንማርም እና ቤት ውስጥ ባለው ነገር ብቻ ነው ነው እዚህ በመምጣት የበለጠ ስለ አንሽን ስለ ጭፈራ የበለጠ እንድበል ባህላችንን መጠበቅ ግዴታችን ነው። ምክንያቱ ያው ከኢትዮጵያ ነው የመጣነው። በጣም ያኮራ ታሪክ ያለ ሀገራች ኢትዮጵያ ና እሱ ላይ መያዝ አለብን።
መርሃ ግብሩን እንድቀላቀል ባህላዊ ውዝዋዜም እንድጀምር ምክንያት የሆነችኝ ፋንትሽ ናት። ባህሌን፣ ማንነቴን፣ የጭፈራዎቹንም አይነት እንዳውቅ ረድታኛለች። እንደጀመርኩት ነው የወደድኩት። ከአምስት ዓመታት በፊት ፋንትሽ የመጀመሪያዋና ብቸኛዋ የኢትዮጵያ ውዝዋዜዎችና ዙምባ መምህርት ነበረች። በኢትዮጵያም ሆነ እዚህ ላሉት ባለሙያዎች መንገድ ጠርጋለች።
የልጆቻቸውን መሻት ተከትለው የመርሃ ግብሩን ጉዞ ለመደገፍ በርካታ ወላጆች በዚህ አዳራሽ ተገኝተዋል። ከተወሰኑት ጋር በነበረኝ አጭር አፍታ መርሃ ግብሩ በልጆቻቸውና በወላጆች ላይ የፈጠረውን አዎንታዊ ለውጥና እንዲጠናከር ሊደረግለት ስለሚገባው ጉዳይ ሀሳባቸውን አጋርተዋል።
እሷ በጣም ኢትዮጵያዊነቷን በጣም የምትወድናት እና የበለጠ ሲመጣ ስለ ሀገሯ ሞር የባህል ነገሮች እንድታቅ ኩዮቿ ጋር ደግሞ ኢትዮጵያ ከወልጆች ጋር የምትገናኝ እሱን ፈልጌ ነበር። ሲናሜጃ ቀጣ በጣም ትልቅ ለውጥ ነው ያየሁት። ፋንትሽ በጣም ትልቅ ሰው ናት፣ በጣም ጎበዝ ናት፣ ከንድሮች ጋር መስራት የምትችል ናት። ኮንፊደንስ ፋቮር ጨምሯል። ስለ ኢትዮጵያም ያላት በቃ የባህል ነገሮች ማወቋ እንቅስቃሴውን መመግባ የበለጠ በቃ ማንነቷን ልታቀረፍቷናል።
ሁሉም ሰው ቢመጣና ፓርቲስፔት አድርጎ ትንሽ ነገር ይዞ ቢሄድ፣ በዛ ላይ ደግሞ ልጆቻችንን የግድ እዚህ ሲመጡ የሚያገኙት ነገር አለ። ልክ ቤተክርስቲያን ስንሄድ እንደሚደሰቱት ሻይ ቡና ሲጠጡ ሚሞሪ እንደምጥልባቸው፣ ይህም ራስ ማንነታቸውን አውቀው በዛ ላይ ጤናቸውን ጠብቀው በዚሁ ነው የሚለምድባቸው እና አያፍሩም። አሁን ብዙ ቦታ ሰርግ ቤትም ሆነ ኤኒዌር ስትሄድ ሰው ያፍራል፣ አይነሳም። እኔ በጣም ከሚነሱት ውስጥ ነኝ።
የውዝዋዜና የአካል ብቃት እንቅስቃሴዎች ፋይዳ ለሁለንተናዊ ጤና የሚበጅ መሆኑን የነገረችን ደግሞ ቤተልሔም በቀለ ናት። ኪነት ቤት በተሰኘ ተቋማ በኩል ለጤና ሕይወት አገልግሎቶችን የምትሰጠው ቤተልሔም የመሰል መርሃ ግብሮችን የጤና መላነት እንዲህ ታስረዳለች።
ለአካልም በጣም ለአእምሮም፣ ለሜንታል፣ ለኢሞሽናል ስፖርት በጣም አለው። ውዝዋዜ ማድረግ በጣም አስፈላጊ ነው። ምክንያቱም ኢሞሽን ማናወጣቸው ኢሞሽኖች ወይም ትላልቅ ኢሞሽኖች ሲኖሩን ወደ ሰውነታችን ነው ያ ነገር ማናወራው ከሆነ ወደ ሰውነታችን የሚመጣው። የጉበት፣ ጀርባ፣ ወገቤ፣ አንገቴ ምናምን እንላለን። እነዚህ ነገሮች ከአእምሮ ነው የሚጀምሩት። ከዛ በኋላ ተሰራጭቶ ወደ ሰውነታችን ይመጣል እና ያንን ነገር ማውጣት መቻሉ በጣም ትልቅ ነገር ነው። 5 ዓመት ሙሉ ደግሞ ያንን ለሰው ማቅረብ ማለት
ትውልድ ኢትዮጵያውያኑ የባህላዊ ዝዋዜና የአካል ብቃት መርሃ ግብሩን መስራች ፋንትሽ በቀለ ለማመስገን በአሌክሳንድሪያ ቨርጂኒያ ያሰናዱት የአምስተኛ ዓመት ምስረታ ልዩ ዝግጅት የኪነ ጥበብ ባለሙያ ጥረት በጎ ፍሬ ማፍራቱን አመላካች ይመስላል። እስካሁኑ ጉዞዋ ግን ፈተና አልባ እንዳልነበረ የምታስታውሰው ፋንትሽ ማህበረሰባዊ አለሁባይነቶች የብርታቷ ምንጮች እንደሆኑ ትጠቅሳለች።
ስራው ከባድ ነው፣ በጣም ከባድ ነው፣ ግን ቻሌንጅ አለው። እኔ ግን እግዚአብሔር ጉልበቱን ሰጥቶኛል፣ በዚህ ነገር አቅሙን ሰጥቶኛል፣ ጤናውን ሰጥቶኛል። ለምን ለወጣቱ እንዳስተላልፍ ማለት ነው። አሜሪካን ሀገር አሁን የምታየው ነው። ሜሪላንድ፣ ዲሲ፣ ቨርጂኒያ ያለው ወጣት በሙሉ ባህሉን እያወቀ ነው። በጣም በደስታ ነው እኔ ውስጤን የሚሰማኝ። በጣም 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 ትልቅ ደስታ አለኝ።
ክቡራትና ክቡራን፣ ለስርጭታችን የተመደበው ሰዓት በዚሁ ተጠናቋል። ሳስተናግዳቸው የመሸሁት እንግዲህ ወልዴ፣ ፕሮግራሙን ከስቱዲዮ የተቆጣጠረልን ኤርያስ አማረ፣ የዝግጅቱ ዋና አዘጋጅ ጽዮን ግርማ። ነገ በተመሳሳይ ሰዓት እንገናኝ። መልካም ምሽት። Thank you.